voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ የጤና ሁኔታ እንዳሳሰባቸው አስፈላጊውን የሕክምና እርዳታ ማግኘት ግን እንዳልቻለ የመጠየቅ ብቸኛ ፍቃድ ያላቸው ቤተሰቦቹ ተናገሩ። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የትግራይ ሕዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ብዛታቸው በመቶዎች የተቆጠረ የድርጅቱን ታጣቂዎች ይዘው ወደ ኢትዮጵያ መግባታቸው ድርጅቱን ከመጉዳት ይልቅ ያጠናክረዋል ሲሉ የቀድሞ የህወሓት ታጋይ አረጋዊ በርሄ ለአሜሪካ ድምፅ በሰጡት የሰሞኑ ሁኔታ ትንታኔ ገለጡ። በዚህም ላይ ዘገባ አለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ የዛሬ ሐሙስ መስከረም 6 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። የሰዓቱን የዓለም ዜና እናስቀድም።
እንደምናመሽታችኋል። ለዜናው አዲሱ አበበ ነኝ። ደቡባዊ ሶማሊያ ከተማ ኪሲማዮ ውስጥ አልሻባብ የቀበረው ቦምብ በአንድ ወታደራዊ ካምፕ ውስጥ ዛሬ ሐሙስ ፈንድቶ ቢያንስ 3 የሶማሊያ ወታደሮችን እንደገደለ ባለሥልጣናት አስታወቁ። የሶማሊያ ከፍተኛው ወታደራዊ ባለሥልጣን ሞሐመድ ሼክ አብዲ ኩሽሌ እንዳስታወቁት ፍንዳታው የደረሰው የጁባላንድ ወታደሮች ደሞዛቸውን ለመቀበል እየተጠባበቁ ባሉበት ሰዓት ነው። ከጠዋቱ ወደ 2 ሰዓት ገደማ የደረሰውና ሁኔታው በምርመራ ላይ የሚገኘው ይኸው ፍንዳታ ከሞቱት 3 ወታደሮች ሌላ 9 ያህል አቁስሏል ብለዋል ባለሥልጣኑ። በሌላ የሶማሊያ ዜና ሽምቅ ተዋጊዎች ጥቃት ዋጋ ወይም ጥቃታቸው ዋጋ የሚሰጠው ስትራቴጂያዊ ስልትም ስለሌለ ምንም ያህል ጥቃት ቢያደርሱ የሶማሊያ ወታደር እንደገለጡት አስፈሪና ስጋት ደቃኝ አይደለም ብለዋል። ፕሬዚዳንቱ ሐሰን ሼክ መሐመድ ጌዶ በምዕራባውያን የሚደገፈውን መንግስታቸውን ለመጣል ለሚታገለው አልሻባብ በዚህ በያዝነው ወር ቡቅዳ የተባለችዋን የሶማሊያዋን ማዕከላዊ ከተማና ሌሎች 2 የደቡባዊ መኖሪያ ስፍራዎችን መልሶ ከመቆጣጠሩም በላይ በአፍሪካውያን ወታደሮች ላይም ጥቃት አድርሷል። ቡርኪና ፋሶ ውስጥ ወታደሩ መፈንቅለ መንግስት አካሄዶ አዲስ አመራር ሰየመ። ብርጌዲየር ጀነራል ጊልበርት ዴንዲሬ ወታደሩ ብሔራዊ ምክር ቤት ለዲሞክራሲ ብሎ የሰየመውን አዲስ አካል በበላይነት ይመራሉ ተብሏል። አዲሱ መሪ ዴንዲሬ ባለፈው ዓመት በህዝባዊ ቁጣ ከስልጣን የተወገዱት የቀድሞ ፕሬዝዳንት ብሌስ ካምፓወሬ የቅርብ ጓደኛ ናቸው። ዛሬ ሐሙስ በቴሌቪዥን የቀረበ አንድ የሰራዊቱ አባል መንግስት ፈርሷል፣ ግዚያዊው ፕሬዝዳንት ሚሼል ካፋምቦኖም ከስልጣናቸው ወርደዋል ብሏል። ኢራቅ ዋና ከተማ ውስጥ የደረሰና ቢያንስ 21 ሰዎች ገድሎ ሌሎች 50 ያህል ያቆሰለውን ያጥፍቶ ጠፊ ቦምብ ጥቃት የኔ ነኝ ያደረስኩት ሲል ራሱን እስላማዊ መንግስት ብሎ የሚጠራው አመፀኛው ቡድን ገለጠ። በዛሬው ዕለት የደረሰ ይህ ጥቃት ጉዳት ያደረሰው ባግዳድ ውስጥ በአብዛኛው የሺአይት መኖሪያዎች በሆኑ 2 አካባቢዎች ማለትም በባብ አል ሻርጅ እና በአልዋታ በተሰኘ አደባባይ ነው። ጥቃቶቹ በአብዛኛው የሱኒ አማጽያን ላለፈው 10 ዓመት ያደርሷቸው የነበሩት አይነት እንደሆኑም ተስተውለዋል። ቺሌ ውስጥ ትናንት ሌሊት የደረሰውና በሬክተር መለኪያ 8.3 የተመዘገበው ርዕደ ምድር ቢያንስ 5 ሰዎች መግደሉ ተገለጠ። ፕሬዚዳንቷ ሚሼል በሺሌት በነውጡ ወደ ተጎዳው አካባቢ በዛሬው ዕለት እንደሚሄዱ ተናግረዋል። ለሰዓቱ ያለን ዜና በዚሁ አበቃ።
ከምሽቱ 3 ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዘን እንመለሳለን። አሁን ወደ ቀዳሚው የምሽቱ አብይ ርዕስ። በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ የጤና ሁኔታው እንዳሳሰባቸው አስፈላጊውን የሕክምና እርዳታ ማግኘት ግን እንዳልቻለ የመጠየቅ ብቸኛ ፍቃድ ያላቸው ቤተሰቦቹ ተናገሩ። ትላንት ማምሻውን ወላጅናቱን ወይዘሮ ፋናዬ እርዳቸውንና በማከታተልም የሕግ ጠበቃውን አቶ አማሃ መኮንንን አነጋግረናል። ወደ ዝግጅቱ። ወይዘሮ ፋናዬ እርዳቸው እንደምን አመሹ?
እግዚአብሔር ይመስገን። እዚህ ተመሰገን ይሁን። ደህና ነኝ።
ልጆ ተመስገን ደሳለኝ እስር ላይ ነው ያለው። በቅርቡ የጤና ሁኔታው ታውቋል፣ ያመዋል የሚል ዜና ደርሶን ነው። በቅርቡ የመጠየቅ እድል ከገጠሞት እስኪ ንገሩን፣ በምን አይነት የጤና ሁኔታ ላይ ነው ያለው? እርስዎ ከሚያዩት ሲያነጋግሩት።
ወገብን እና ጆሬን ያመኛል ይላል። የሚከታተለኝ ዶክተር አለ። ምን አለ ብሄድ ብሎ አትሄድም አትታከምም ብለው ጭራሹን ከልጆቹ ጋር እያነሱ ጠያቂም እንዳይጠይቀው አድርገውታል። ደግሞ ብዙ ቤተሰብ የለም። አባት እናት ከአንድ የተወለዱ በአንድ አያት የሚጠሩ ሶስት ልጆች ናቸው በቃ ያሉት ማለት ነው። እዚህንም እኔንም ያመኛል። እንግዲህ ከእድሜም ጋር የመጣ ነገር ስለሆነ ያመኛል። አጥንቱ ለቋል ብሎኛል ሐኪም። ስለዚህ መኪና ከሌለ ዘዋይን አልችለውም በእግሬ። ያው ልጆች ሰውም እንዳይ ዘመድ ቴቴት ድረስ መጥቶ ሲጠይቀው እንዳይጠይቀው የመለሱ እንዳይጠይቀው የወንድሜ ልጅ በቅርብ ከለንደን መጥታ ነበረ። እንደገና ሌላ አብራት የመጣች የአዲስ አበባ ጓደኛዋ ነበረች። እሷን ጽፈው ጨርፈው ማን ነው ተጠያቂ ማን ነው ሲሉ ተመስገን ደሳለ ረረረረ እነሱማ አይጠየቁም ብሎ እንደገና ወረቀቱን እንደ በመጣችበት ፊት ሲሉ
ማን ነው ይሄን አስተያየት የሚሰጠው? የማረሚያ ቤቱ ኃላፊዎች ናቸው?
አላጣቸውም። እኔ ልጆቼ ግን እንግዲህ እና ላምረቋቸውን ከሆነ የማረሚያ ቤቶቹ ሰዎች ናቸው ነው የሚለው። ግን ሁሉ ጊዜ ዘመድ ብሎ ሊጠይቀው ሲመጣና አላስገባሉን ሲገኝ ብዙ ነገር ይሰማኛል። እንግዲህ አቅም የለም ዝም ብዬ ለእግዚአብሔር አልቅሼ ነግሬ ነው ምሶ በቃ። ልጁ ግን እንዲፈቀድለት ጠያቂ ያለው እግዚአብሔር ይመስገን ከውጭ ገዛ። እነሱ ግን በቃ አስገቡት። አሁን ያችን ልጅ ራሷ ወረወረኝ ነው የምትለው። ጭራሽ ደግሞ እንደው ተመስገን ነው እንደሚጠየቀው ብለው አወጣኝ። ችግር አለ። ከዚህ በፊትም ያው አላስጠይቀኝ ብለው እኛንም ልጆቼንም እንዳንጠይቀው ከልክለው ስንት ቦታ አቤት ልጄ ነው ስንት ቦታ ከጠበቃው ጋር ሄጄ ነፍሰ ገዳይ እንኳን ይበላል ምን አርጎ ነው ይህን ሰጠፋት ምግብ የሚያስክለት ቤተሰብ የማንሉ በቃ ካሁን በኋላ ቤተሰብ እናት አባት የለውም እና ወይ የተወሰነ ወንድም ብለው ያው በቃ እኛ መግባት ጀመርን። አሁን አንድ ስድስት ወር ሰባት ወር ሆነዋል።
ወይዘሮ ፋናዬ እንደ ተረዳሁት የሚጠይቁት ሰዎች ቁጥር ተቀንሶ የቅርብ ቤተሰብ አባላት ብቻ እንዲሆኑ ተደርጓል። በጤና ሁኔታም የሕክምና እርዳታ እንደሚፈልግና ጠይቆ እንዳልተፈቀደለት ነው የገለጹልኝ። ትክክል ነኝ?
አዎ እንደሚያሙ ያውቃሉ። አይተውታል። በቃ ምንም አይቻልም ነው የሚሉት። በቃ
ምንድን ነው ምክንያቱ አለ ተመስገን የነገሩት ነገር አለ የህክምና
ልጆቹ ጠይቀውን የማውቀው ነገር የለም። ጆሮውን ወገቡን የደበደቡት እዚህ እሷ አንድ ነገር እንኳን ከተወለደ ጀምሮ በሽተኛ አይደለም። የማያንገሴን አመመ ሲል አቀርቀረ ከወረቀት ጋር ምናምን እያል እንትን እንልበታለን። አሁን እንዲህ አይነት ችግር ሲደርስ መቱት ይሆን ወይስ ምን ይሆን ስል አይናገርም። ምን አጠገብህ ነው እኔ ስሬ በቃ ሁለት ፖሊስ ይቆማል፣ እዛ ማዶ ሁለት ፖሊስ ይቆማል። እንደምን ደህና ነው? ደህና እንጂ እንደ ልብ ካጠገባችን ዞር ብሎ የሚያናግር ቦታ የለውም።
በነጻነት ለማናገርም እድል የለውም።
አዎ በቃ አልተፈቀደልኝም። ሐኪም ቤት አትሄድም ምናምን ሲሉት ያው ምን ያደለውም። አንዳንድ ሰው አጋጣሚ ሆኖ ታላቅ ወንድሙ አለ የእሱ ታላቅ ሲገባ እሱ ሕክምና አልተፈቀደልንም በቃ የመጣውን ማየት ነው ብሎ ዝም ነው በቃ የምንለው። ሌላ ወሬ ውስጥ ማንገባ ነው።
አዲስ አበባ አካባቢ ያሉ ዋና ማረሚያ ቤቶች እንዳልታሰረ ለምን ወደዛ እንደተወሰደ የተነገራችሁ ነገር አለ?
የተነገረን ነገር በፊት ቂሊንጦ የሚባል ነበረ። ከዛ እንደወጣ መጀመሪያ የታሰረ ለታ ወደ አምስተኛ ፖሊስ ጣቢያ ሆነ። ከአምስተኛ ፖሊስ ጣቢያ ደግሞ ቂሊንጦ ወሰዱት። ለቂሊንጦ ደግሞ አንድ 15 ቀን እንደሆነ በቃ የሄድበትን ቀን አልተናገሩ። ልጆቹ ስንቅ ዘውልህ ሲሄዱ ዘዋ ሄዷል አሉ። ታፈርተው ለኒም እንዳልተናገረ እንደ ፈሩ በቃ ልጆቹ። በኋላ እንደው ሲዲ ሂድና ብሎ ሲሰማ ሲያየው አገኘው ወንድምየው። ከዛ በኋላ ያው ዘዋይ ነው ያው እንግዲህ ይዘነዋል። ይኸው አንድ አመትና አንድ ወር ነው የቀረን። ለአንድ አመት ጥቅምት 3 ነው የያዘው። በቃ
ከመጀመሪያዎቹ ጥቂት ሳምንታት ውጪ ከዛ ጊዜ የሚበልጠውም በሙሉ ዘዋይ ነው ያሳለፈው።
አዎ ወር የሞላ አይመስለኝም። ቅሊንጡ ቀን ደግሞ ቃሊቲ ሙስሊሞች ምስክር ነበረ ከኔ በኋላ። እሱንም አናመጣ ብሎ የዘዋይ ማረሚያ ቤት አነጋግረው አመጡት። እዛ ቃሊቲም እንዲሁ ጀማምሮት ነበር። አይገባም ይገባ ሲሉ አሁን ዘውት ሄዱ።
ወይዘሮ ፋናይ ተመስገን ምን አይነት ልጅ ነበር? እንደው እስኪ ስለ ተመስገን ስለ ራሱ ይንገሩኝ። ቤት ውስጥ ከእርሶ ጋር ሲያሳልፍ ከወንድም ከእህቶቹ ጋር ምን አይነት ልጅ ነው?
ተመስገን በጣም ጥሩ ልጅ ነው። በቃ ውሸት አይወድም በፍጹም። ትንሽ እንኳን አሁን ታናሽ ወንድሞቹ አንድ ነገር ሊዋርሱ ሲሉ ነው የሆነ ነገር ደግሞ እንደው ይሄ ጠፍቶ እኮ ነው ያልተፈራው አልኩት እንደሆነ እንዴ ማየሽ ሆነሽ ነው እድሜሽ ይፈቅዳል እንደዚህ ውሸት እንዴ እና ከሌት ነው ያንኑ በቃ የሚፈልገውን ነገር እውነቷን ነው በቃ የሚናገር ካለም አለም ከሌለም የለም በቃ እውነት ማየ የሚያዋጣው ምን ያደርግልሻል ብሎ ሁሉ ይላል አንተ እንደው ቄስ ነው ብሎ ሲል ያረ እንደው ዝም ይለው ነበር እኔ ሰው አንዳንዴ ብታስዋሽ እንኳን እንላለን አይፈልግም በቃ ያው
ቀጥተኛ ነው
አዎ ያንኑ በቃ ሰውም ከሰው ጋር ቢጣላ ለምን እንደዚህ ይሆናል ነው በቃ ሰውም ቤት ሊያገኝ ከልጆቹ ይሄ ምን ይለበሱ እንዴ አንዴ አይነት በቃ መለስ የሚል ነገር የለውም ያንኑ ይዞ ነው
ወይዘሮ ፋናይ ለምን እንደታሰረ ያውቃሉ የገባውት ነገር አለ
እኔም አውቃለሁ ያው ከዚህ በፊት አስሮ ፈታው እንደገና ደግሞ ሊያስሩት ከሶስት ወርና ከአምሳ ሺህ ብር በላይ ይክፈል ተባለ በቃ 50 ሺህ ብር ይከፈል እንጂ ሶስት ወር አይታሰርም ተብሎ አውጥ አሁን ሲል በቃ ያው ፕሬዝዳንቱ ሲያልፍ ያው ከዛ ብሎ ከዚህ ብለው እንዲህ አረጋ ይላሉ አሁን ያውም ሲነግሩ ያው ብዙ ተነበበ ክሱን
ምንድን ነው የሰማው? ምን አደረገ ነው የተባለው?
እኔ አልሰማው በቃ ወይ ታለቅሻለሽ ወይ ምን ትያለሽ እያሉ አያስገቡኝም አንድ ሁለቴ ነው በቃ የሄድኩት እኔ እዛ የረባም እንቅልፍ እኔ ተኝቼም አላውቅም ችግር ነው በቃ ሲመጣ ራሱ ሊታየስ ብዬ ሶፋ ላይ ካገኘ ምነው ችግር አለ የወይዘሮ ፋኒ ምናምን እያለ ቀላሉ አይ ደክሞ እንዳሰሪ ስራ እያለ ገኔ በጣም እኔ ሴት ልጅም የለኝም ሴቶች ልጆች ካላቸው ቤተሰብ እኔ ተመስገን ይሻለኛል እንደ በቃ ወንድ ልጅ ሆኖ ሰው መርዳት ይፈልጋል ሰው ምን ይበደል እንዲያለቅስም አይፈልግም ታውቀው ድረስ ይሄ ነው ያው አትንኩኝ በቃ ነገሩ አትንኩኝ ሰው ላይ የማይደርስ
ስለ ፍርዱ ያውቃሉ ወይዘሮ ፋና ምን ያህል ጊዜ እንደተፈረደበት
ምን አውቃለሁ እኔ ፍርዱ ምን እንደሆነም አላየሁኝም
መቼ እንደሚፈታ ከእስር ቤት የመውጫውን ነገር የሚያውቁት ነገር አለ የሰሙት ከጠበቆቹ ወይ ከቤተሰቦቹ
እንግዲህ 3 አመት ነው ያለው እኔ እኮ ምንም በቃ ወዴ እየታገለ ስለሆነ ደግሞ የአመት ውስጥ ፋኖት ነበረ ወደዛ ሰው ሲሄድ ዝም አሉኝ አልነገሩኝ ልክ ታክሲ ውስጥ ይሄድ የፍትህ ጋዛ ጋዜጣ ዋና አዘጋጅ ጽኑ እስራት 3 አመት ተፈርዶበት ለጊዜው ወፍኝ ቤት አርፏል ሲሉ አንዱ ለሰዎች ከኛ ጋር ነበሩ በቃ እናሉን ድንግጥ ብዬ መጣሁ ዜና ነው የሰማሁ ታክሲ ውስጥ ነው የሰማሁት እኔ እግዚአብሔር ይመስገን እንግዲህ የሚያረጋውን ያርግ አሁን አንዳንድ ሰው እንኳን እኔ ደግሞ አስለኝ በቃ ሳለቅስና አንዳንድ ነገር ሲነሳ ሱራፌ ብዙ ሰው እኮ ከኔ ጋር ይከሰራል እከሌ እከሌ ያለ መስክ እንደነጋ ምናምን እንደዚህ እናንዷ ስንት 13 18 ያጋል እማ የሶስት አመት እኮ ምንም አይደለች ደግሞ አበክሮ የሌለው እንዴት ሊሆን ይችላል ሲለኝ ሰው እንዲህ ልጅ ምን ሰርቶ ነው አበክሮ የማይኖረው ለነፍሰ ገዳይ እንኳን አበክሮ እያረገ መንግስት እንደው ምን ሀብ ተጽሞ ነገር ቢያደረግ ነው ላለው በቃ ምንም ማድረግ ስለማልችል ማውጣት ነው ማውረድ ነው ላለው እኔ መቼም ትንሽ እስኪ እንደው የሁለት አመት እድሜ እግዚአብሔር አስተንሳኝ እንደው ማታ ገብቶ እንኳን ጠዋት እንኳን ብሞት እኔ በቃ ምንም ችግር የለብኝ። እግዚአብሔር ይስጥልኝ በጠየቃችሁ ነገር ሁሉ በጣም ማመሰግነው።
የእናትነት ጉዳይ ቀላል እንዳልሆነ ምን ያህል እንደሚያሳስበው አውቃለሁ። ተስፋ አድርጋለሁ ሁኔታዎች የተሻለ ይሆናሉ።
እንደውም እግዚአብሔር ይመስገን እንግዲህ መቼም ጠያቂ ማያሳጣው ይሄ ራሱ ለእኔ ትልቅ ነገር ነው።
በመግቢያችን እንደተጠቆመ ነው የህግ እስረኛን በተመለከተ የሀገሪቱ ህግ የሚለውን ባጭሩ ከህግ ጠበቃ ጋር እንወያያለን። አቶ አማሃ ስለ ደንበኛው ተመስገን ደሳለኝ የጤና ሁኔታ የሚያውቁት አለ? በጥብቅና ወይ መከታተል እድል ነበርዎት?
ትክክል ነው አሉላ። በርግጥ የተመስገን ጉዳይን እንግዲህ ለረጅም ጊዜ ከታተል ነበር። አሁንም ፍርድ አግኝቶ ተወስኖበት ማለት ነው ክራሳ የተወስኖበት ቅጣቱን በመፈጸም ላይ ነው። ከአንድ አመት በፊት አካባቢ ነው እንግዲህ ውሳኔው የተሰጠው። ግን በሂደት ያው የግባኝም ጉዳይ ነበር፣ የተመርም ጉዳይ ነበረ። ጉዳዩን ስከታተል ነበር። በዚህ መሀል ያው በአካል ላገኘው አልቻልኩም። ብዙ ምክንያቱም አሁን ያለበት ቦታ ከአዲስ አበባ ራቅ ያለ ስለሆነ ከሌሎች ስራዎች ጋር ተደርቦ እኔ በአካል አላገኘሁትም። ግን ስለጠሪነቱም ስለማናቸውም ነገር በቅርብ ከዘመዶች ቤተሰቦቹም ጓደኞቹም እከታተላለሁ። የጤናውን ጉዳይ በተመለከተ በክርክር ላይ የነበረ ጤና ችግር እንዳለው አውቃለሁ። አንደኛው ከጀርባው ጋር በተያያዘ ባልታወቀ ጊዜና ባልታወቀ ምክንያት የሚነሳበት በጣም ከፍተኛ ህመም ያለበት መንቀሳቀስ የማያስችለው እና ጀርባው አካባቢ እንዲያጎነብስ የሚያስገድደው ህመም እንዳለው አውቃለሁ። ሌላ እንደዚሁ ጆሮውም ላይ ትልቅ ችግር እንዳለበት እና በየጊዜው በተከታታይ ሕክምና እያደረገ ይሻለው እንደነበረ አውቃለሁ። አሁንም ያለኝ መረጃ ይሄ ህመሙ በተለይ ማረሚያ ቤት ከገባ በኋላ በጣም ተባብሶበት እንደነበረ፣ በተለይ ከዚህ ከጀርባው ጋር የተያዘው ህመም በፊት ህመሙ ሲሰማው ህክምና በማድረግ ረፍት በማድረግ ይሻለው እንደነበረ፣ አሁን ግን ምንም አይነት ህክምና ሳያገኝ ለረጅም ጊዜ ሲሰቃይ ቆይቶ ለጊዜው መራመድ ሁሉ እስኪያቅተው ድረስ ተቸግሮ እንደነበረ እና ምንም አይነት ህክምና ሳያገኝ ግን ይበልጥ ነው እያሳሰበው ያለው። ምክንያቱም ያለ ህክምና ወደ ሌላ አይነት ወደ ዘላቂ ጉዳት ምናልባትም ህይወቱንም አደጋ ላይ ሊጥል ወደሚል አይነት ተለወጠን ሊሆን ይችላል የሚል ስጋት አለው።
በአግባቡ ስላልተረዳ ይበልጥ እያሳሰበው ነው የሚሉን ባቸው።
በትክክል በትክክል። ጆሮውን በተመለከተ አሁን አንድ ጆሮ ሙሉ በሙሉ መስማት የማይችልበት ደረጃ ላይ ነው የደረሰው። አንድ ጆሮ የግራ ጆሮ አይሰማም።
አቶ አማ ዋናውን ጉዳይ እናንሳ። አንድ እስረኛ በእስር ላይ ባለበት ተገቢውንና ተመጣጣኝ ህክምና አገልግሎት አለማግኘት ነው ከተመስገን ጉዳይ ጋር ተያይዞ የተነሳውና ህጉ ምን ይላል? አንድ እስረኛ ምን መብት አለው? የከፋ ሁኔታ እንዳይፈጠርበት፣ ሌላም አደጋ እንዳይገጥመው አንድ ህመምተኛ የህክምና እርዳታ ከውጪ ከማረሚያ ቤቱ ከሚያቀርበው የተሻለና ለህመሙ አግባብ ያለው ህክምና እንዲያገኝ ህጉ ምን ይላል? ምን አይነት መብት አለው? በምን መልኩ ይከናወናል? በኢትዮጵያ ህግ
ተመስገን በስር ያለው ስለተፈረደበት ነው፣ ፍርደኛ ነው። አንድ የተፈረደበት ሰው በወንጀል ጉዳይ የተፈረደበት ሰው የሚገደቡበት መብቶች አሉ፣ የሚኖሩት መብቶች አሉ። ከሚገደቡበት መብቶች ያው አንዱ የመንቀሳቀስ መብቱ ነው። ከማረሚያ ቤቱ ፍቃድ ውጭ መንቀሳቀስ አይችልም። ምናልባት ሌሎች የሲቪል እና ፖለቲካ መብቶች ደግሞ አሉ። መመረጥ አይችልም፣ መምረጥ አይችልም። ከነዚህ ውጭ እንደ ማንኛውም ሰው በህይወት የመኖር መብት አለው። ሌሎች መብቶቹም የተጠበቁ ናቸው። ከህመም ጋር በተያያዘ ማረሚያ ቤቱ ኃላፊነት አለበት። በእጁ ያሉ ታራሚዎች የጤና ሁኔታ ወይም የህመም ሁኔታ ህይወታቸው ላይ አደጋ የማያስከትል መሆኑን የማረጋገጥ ኃላፊነት አለበት። ይህንንም ማድረግ ችለው ወይም ማድረግ ያለበት የታራሚው የጤና የህመም ሁኔታና ደረጃ ተገቢውን ሕክምና እንዲያገኙ በማድረግ ነው። ይሄ መብት አለው ማንኛውም ታሳሪ።
መልካም። አቶ አምሀ እንደ ህግ ጠበቃ ሊያደርጉ ሊጠይቁ የሚችሉት ነገር አለ አሁን ባለበት ሁኔታ?
ለነገሩ ከጠበቃም በላይ ቅድም እንዳልኩት ማረሚያ ቤቱ ትልቅ ኃላፊነት አለበት። ምናልባት ግን በማረሚያ ቤቱ በኩል በአንድም ወይም በሌላ ምክንያት ደንበኛዬን መብት ለማክበርና ለማስከበር የማይችልበት ሁኔታ ካለ መከታተል እችላለሁ። ይህንንም የማድረግ ሀሳብ አለኝ።
መልካም። አቶ አምሀ መኮንን በእስር ላይ የሚገኘው የፍትህ ጋዜጣ ዋና አዘጋጅ፣ ተመስገን ደሳለኝ የህግ ጠበቃ ለሰጡኝ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።
አድማጮች፣ የማረሚያ ቤቱን ባለስልጣናት አስተያየት ለማግኘት ያደረግነው ጥረት እስካሁን አልተሳካም። በህግ ጠበቃው አቶ አምሀ መኮንን የተነሱትን ጨምሮ የዘዋይ ማረሚያ ቤት የሚሰጠውን ምላሽ ለማቅረብ እንጥራለን። ሰፋ ወዳለው ሁለተኛው የምሽቱ ቅንብር ልውሰዳችሁ። የትግራይ ህዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሙላ አስገዶም ብዛታቸው በመቶዎች የተቆጠረ የድርጅቱ ታጣቂዎች ይዘው ወደ ኢትዮጵያ መግባታቸው ድርጅቱን ከመጉዳት ይልቅ ያጠናክረዋል ነው የሚሉት የቀድሞ የህወሓት ታጋይ ዶክተር አረጋዊ በርሄ ለአሜሪካ ድምጽ በሰጡት የሰሞኑን ሁኔታ የሚተነትን ቃለ ምልልስ። በሌላ በኩል ደግሞ ከወጡት መካከል አሁንም ሱዳን ውስጥ ያሉትን ለመመለስ ጥረት እየተደረገ መሆኑን የትህዴን ምክትል ሊቀመንበር አቶ መኮንን ተስፋዬ ተናግረዋል። የሱዳን ባለስልጣናት ከስድስት መቶ ከሚበልጡ ታጣቂዎች ላይ ትጥቅ መረከባቸውን ሱዳን ትሪቢዩን የሚባለው የኢንተርኔት የድረገጽ ጋዜጣ አመልክቷል። ለዝርዝሩ ሰለሞን አባተ።
ሱዳን ትሪቢዩን የሚባል መሠረቱ ካርቱም የሆነ የኢንተርኔት ጋዜጣ ሰሞኑን ይዞ በወጣው ዘገባ የሱዳን ባለሥልጣናት ከትግራይ ሕዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ጋር ከኤርትራ ግዛት የወጡና ሱዳን ከተማ ሐምዳይት የገቡ የ683 ታጣቂዎችን መሣሪያ አስፈትተው መረከባቸውን አመልክቷል። እንዲያውም በኤርትራይቱ የወሰን አቅራቢያ ከተማ ኦምሃጀር ላይ በኤርትራ ወታደሮችና በአቶ ሞላ ታጣቂዎች መካከል ግጭት ተፈጥሮ እንደነበርም መጠቆሙን ሱዳን ትሪቢዩን ዘግቧል። የሁኔታዎችን ሂደት ለማጣናት እያደረግን ያለነውን ጥረት ቀጥለናል። ኤርትራ የሚገኘው የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር አቶ መኮንን ተስፋዬ ዛሬ በሰጡን ቃል አቶ ሞላ አስገዶም በግምገማ ስልጣን እንዲለቅ እንደሚደረግ ስላወቀ ነው ቀድሞ የወጣው ብለዋል። ለመሆኑ የሰሞኑ የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ሁኔታ ያለው ጫና ምን ይሆን? ሆላንድ የሚገኙትን የቀድሞ የህወሓት መሪ ዶክተር አረጋዊ በርሄን አነጋግሬ ነበር።
በርግጥ ሰሙ ይሄ ወሬ ሰምተናል። ያው ሚዲያዎችም ያስተጋቡት ነው። ያደግም የልብ ልብ ተሰምቶት ወሬውን በስፋት ያስተጋባው ይገኛል። የሆነ ሆኖ ግን እስከዚህ ድረስ ትልቅ ነገር የተፈጠረ ሆኖ አላየውም እኔ። በርግጥ ሞላ አስገዶም 5 ሞቶ የሆኑ 6 ሞቶ የሆኑ ከሱ ጋር የነበሩ ታጋዮች ከደምህት ከድቶ ወደ ሩዋት ገብቷል፣ እጁ ሰጥቷል። ግን እዛ ትግል ሜዳ ላይ ደምህት ላይ ትህዴን ማለት ነው የነበረው ኃይል ግን ከዛ በላይ በጣም የበዛ ስለሆነ ወደ 10,000 ከዛም በላይ የሚገምቱት አሉ። ስለዚህ አንድ የአመራር አባል ሞላ አስገዶም ማለት ነው እና 500 የሚሆን ታጋይ ከርቶ ወደ ኢሃደግ መግባቱ በድርጅቱ ላይ የሚያመጣው ብዙ መናወጥ ያለ አይመስለኝም። ምክንያቱም ለጊዜው በርግጥ መደናገጥ ሊፈጥርባቸው ይችል ይሆናል። እንኳን 500 10 ሰውም ሲወጣ ያው መጠየቅ መደናገጥ አይቀርም። በተረፈ ግን በቅርጹም ይሁን በአሰራሩ በይዘቱ የሚያመጣው ለውጥ ያለ አይመስለኝም። ኢሃደግም ከዚህ የ500 ሰው መግባት የሚያካብተው ድል የሚገኝ አይመስለኝም። ለፕሮፓጋንዳ ፍጆታ ግን በርግጥ ለተወሰነ ጊዜ ለአንድ ሳምንት የሚሆን የፕሮፓጋንዳ ፍጆታ ሊጠቀምበት ይችላል።
አሁን ወደ አቶ መኮንን ተስፋዬ ልመልሳችሁ። በዚህ 500 በሚባል ቁጥር አይስማሙም። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትህዴን ምክትል ሊቀመንበር ናቸው አቶ መኮንን ተስፋዬ። በዚሁ ዛሬ በሰጡን ቃል አቶ ሞላ አስገዶም በግምገማ ስልጣን እንዲለቅ እንዲደረግ ስላወቀ ነው ቀድሞ የወጣው ብለዋል።
ሀደቢትን 15 ተጋድርቲ እዩ ወሲድዎም ነይሩ ካብዞሚትን 15 ተጋድርታ እቶም መሩ 18 እና ወድዎም ተመልሰመለው በዓሉ መጨመለው
115 ወታደሮችን አታሎ ወስዶ ነበር። ይሁን እንጂ 45ቱ ሁኔታውን ስለተረዱ ተመልሰዋል ብለዋል አቶ መኮንን። አሁንም ቢሆን ሱዳን ምድር ላይ ያሉ ጥቂት የቀሩ ታጣቂዎችን ለመመለስ ጥረት እያደረጉ መሆናቸውን ጠቁመው፣ ይሁን እንጂ ትናንትናና ዛሬ እንደሚሰማው በኃይላቸውና በሌሎች ወገኖች መካከል የተካሄደ የተኩስ ልውውጥ አለመኖሩን ተናግረዋል። ድርጅታችን ኃያልና ጠንካራ መሆኑ የሚታወቅ ነው የሚሉት የትህዴኑ መሪ መኮንን ተስፋዬ ሌሎች ድርጅቶችን ማሳነስ የአቶ ሞላ አመለካከት ሊሆን ይችላል ብለዋል።
ሁሉም ምናጥነት ለዲሞክራሲ ለተግሪል ይዝቃለስ ከለት ውድዋት ሁን ከተም አቅመን ከከም ደረጀ ይቀለፈ አምለው አይፈልግ።
በአንድ የሰመረች ኢትዮጵያ የሚያምኑ ድርጅቶች በዶክተር ብርሃኑ ነጋም ድርጅቶችም ሆነ በሌሎች ላይ የሚናገረው ሌሎችን አሳይቶ ራሱን ለማተለቅ ነው። ከሞላ የሚበልጥ እንጂ የሚያንስ ሰው የለም ብለዋል መኮንን ተስፋዬ። መኮንን አክለውም ከድርጅታቸው 25 የማዕከላዊ ኮሚቴ አባላት ከአቶ ሞላ በስተቀር አንድም የወጣ አለመኖሩን ገልጸውልናል። ወጣ የሚባለው ቁጥር አቶ መኮንን ተስፋዬ 115 ነው ብለው ከዛም 45 መመለሱን ቢናገሩም በሱዳን ትሪቢዩን ላይ የወጣው መግለጫ ከ600 በላይ ታጣቂዎች ለሱዳን መንግሥት ባለሥልጣናት መሳሪያ ማስረከባቸውን መናገራቸውን ቀደም ሲል ጠቁመናል። ይህ ቁጥርና በአጠቃላይ ያለው ሁኔታ ትርጉሙ ምንድን ነው? አሁን ደግሞ ወደ ህወሓቱ አንጋፋ ታጋይ ወደ ዶክተር አረጋዊ በርሄ ልመልሳችሁ።
በእርግጥ ቁጥሩ በዛ ስላለ ማለት ከመቶ በላይ ስለሆነ እንዴት ሊሆን ይችላል የሚለው ጥያቄ ማንሳቱ ተገቢ ነው። ነገር ግን ምንድን ነው ሁለት ነገሮች ማየት ያስፈልገናል። አንደኛ እነዚህ አሁን ተመለሱ የሚባሉት ከዱ የሚባሉት ታጋዮች ኢህአዴግን ኮን ነው፣ ኢህአዴግ አፋኝ ነው፣ ጨቋኝ ነው፣ መብታችን ረግጧል፣ ድህነትን አስፋፍተዋል፣ ስለዚህ መታገል አለብን ብለው ከህወሓት በአጠቃላይ ከኢህአዴግ ደግሞ በተለይ ሸሽተው የወጡ ናቸው። በዛ ላይ ደግሞ መጨመር ያለብን ነገር ካለ ብዙ ወጣት ነው አገሩን ጥሎ እየወጣ ያለው። ምክንያቱም ጭቆናውንም ድህነቱንም በሁሉ ገጽ ፖለቲካውም ኢኮኖሚውም ስላስጨነቀው የግድ በየአቅጣጫው እየወጣ ነው ያለው። በብዛት ባህር እየበላው ነው ያለው፣ ምድረ በዳ እየበላው ነው። እነዚህ የወጡትም ለመታገል ነው የወጡት። ቢፈልጉ ኑሮ ወደ ተራ ስደት ዝም ብሎ ማምራት ይችሉ ነበር። ነገር ግን አይ እንታገላለን ብለው ነው የወጡት። አንድ ጭብጥ ይሄ ነው። ከገቡ በኋላም ያገኙት ሁኔታ የሚመቻቸው አልነበረም። እኔ እንደሚገባኝ ግማሹ 10 ዓመት ግማሹ 15 ዓመት ያደረገ ታጋይ ነው እዛ ያለው እና እዛ ሄዶ ቁጭ ካለ ቁጭ ብሎ ዝም ብሎ ተቀላቢ ብቻ ከሆነ አይመቸውም። እሱ የወጣው አገሩን ላይ ያለው ጨቋኝ ስርዓት ለመገርሰስና ዲሞክራሲያዊ ስርዓት ለመትከል ለማቋቋም ስለሆነ እዛ ሂዶ ቁጭ ማለቱ አይቀበለውም። ስለማይቀበለው ብዙ ቅሬታዎች ያካበተ መጥቷል። በዛ ላይ ደግሞ አንዳንድ ጠንካራ የሆኑ ታጋዮችም ተጋድለዋል። እነ ኮሎኔል ፍስሐ የሚባሉ ከመሐከሉ ጠንካራ ታጋዮች የነበሩ በእውነት የሚታገሉ ሰዎች ተገድለዋል። ይሄ ሁሉ ቅሬታዎች ተሰብስቦ እንግዲህ በታጋዩ ላይ በቀላሉ ነው የሚሰራጨው እና ይሄን አይነት ስሜት ያካበቱ ሰዎች ለነ ሞላ ጥሩ ሊሰባሰቡ የሚችሉ ኃይሎች ናቸው። በዛ ላይ ደግሞ የአደግ የስለላም እንትንም እየጨመረበት ሊሄድ ይችላል። ማለት ውስጥ ገብተው የሚያደራጁ እንደምታውቁት ኢህአደግ 5-1 በሚለው አደረጃጀት የታወቀ ነው። ህዝባችንን በአጠቃላይ ጨፍድዶ ይዞት ያለ በዚህ 5-1 የሚባል አደረጃጀት ነው። ኢቨን ዩኒቨርሲቲ ውስጥም ያለ አደረጃጀት ነው ይሄ 5-1። አገሪቱ በሙሉ በዚህ ነው የምትያዘው ያለች። ስለዚህ ይህም ተሞክሮ ስላለው በዛ ውስጥ አስገብቶ ይህን ስራ እንዲሰራ ከማድረግ የተነሳም ሊሆን ይችላል። ስለዚህ እነዚህ ሁለቱ ሁኔታዎች አዳምረን አጠቃለን ስናይ በዛ ያለ የደምህት ሰራዊት ከድቶ መውጣቱ ብዙ የሚያስገርም ሆኖ አይታየኝም ለኔ።
ዶክተር አረጋዊ፣ ትህዴን ባወጣው ድርጅታዊ መግለጫ እርስዎ በገለጿቸው ዓመታት ውስጥ በ14 ዓመታት የትግል ጉዞ ይላል፣ ድርጅታችን ትህዴን በማኅበራዊ ኢኮኖሚያዊ ፖለቲካዊና ወታደራዊ መስክ ከፍተኛ ድሎችን እያስመዘገበ መጥቷል ብሏል። እርስዎ ደግሞ የሚገልጹልኝ የሚያደራጀው ሰራዊት የተቀመጠ ሰራዊት መሆኑን ነው፣ ለዚህም ነው የተጋለጠው ለእንደዚህ አይነት ድርጅት ነው የሚሉኝና እንዴት ነው ሁለቱን ነገሮች የሚያያቸው እርስዎ ያሉኝን ሀሳብና ድርጅታዊ መግለጫውን የትህዴንን?
አይ የትህዴን ወይም የደምህት መግለጫ አስመዝግበናል የሚለው ድል ምንድን ነው ያስመዘገበው ድል? ምድር ላይ መሬት ላይ እኮ መታየት አለበት። ምንድን ነው ያስመዘገበው ድል? እኔ እስከማውቀው ድረስ ይሄ ነው ያስመዘገበው ድል ብዬ ልጠቅሰው የምችል የለኝም። ምናልባት እንደ ድል ከተቆጠረ ሰራዊቱ እየበዛ ሄደዋል። የሰራዊቱ መብዛት ደግሞ የደምህት እንቅስቃሴ ሳይሆን ማለት የደምህት ፖለቲካዊ ወይም ፕሮፓጋንዳዊ እንቅስቃሴ ሳይሆን የኢህአደግ አፈና፣ የኢህአደግ ጭቆናና ኢትዮጵያ ውስጥ ኑሮ እየከፋ መሄዱ በሁሉም አቅጣጫ ወጣቱ ከቀየው ከሀገሩ እየተፈናቀለ እንዲወጣ የፈጠረው ሁኔታ ነው። ስለዚህ በምንም መለኪያ ይሄ ደምህት ከወጣ ወዲህ ይሄ ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ ውጤቶች አስመዝግበዋል፣ ድሎች አስመዝግበዋል የሚለው ዝም ብሎ ሰማይ ላይ ያለ የተንጠለጠለ ነገር እንጂ ምድር ላይ የሚታይ ነገር አለ ብዬ አላውቅም አላይምም።
ክቡራትና ክቡራን አድማጮች፣ ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1:30 በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ በመስክና ዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ ሰዓት በአጭር ሞገድ 19፣ 22ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክንገናኝ በቀጠሮ የምሽቱ አስተናጋጃችሁ አሉላ ከበደ፣ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ጋር በመሆን በዚሁ ይሰናበታለሁ። 3 ሰዓት ላይ እንገናኝ። መልካም ምሽት።
This program has come to you from the Voice of America, Washington.